ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አንባችቻችን ክፍል 2 ስርጭታችን አሁን ይጀምራል። ከ83 ዓመታት በፊት በ1928 ዓመተ ምህረት ፋሽስት ኢጣሊያ ኢትዮጵያ አገራችንን በወረረችበት ወቅት ህዝባችን ዘርና ሃይማኖትን ሳይለይ እስከ ጥርሱ የታጠቀውን ጠላት በሚገባ መክቷል። ይህን ታላቅ የጀግንነት ተጋድሎ የቼኮስሎቫኪያው ተወላጅ አዶልፍ ፓርለሳክ በስፍራው ተገኝተው በጀግንነት አብረው እየተዋጉ የአይን ምስክርነታቸውን የሚገልጹበትን የሀበሻ ጀብዱ መጽሐፍ ፍረካ ክፍል
14
አስመተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ጉድና የንክርዳድ ጠላ አይጣል ይዋል አበው ያህያ በሽታ አግሙት ነገር ወይም አይበጣ አይጣል ቃሉ ያንሳል በዘመኑ ድርጊያ ሰው ከንስሳ ብሶ ሳይጠሩት ሳይልኩት ሳይፈለግ ደርሶ ምን ልጫን እያለ ካፈር ሲንደባለል ለሆዱ ገፈራ ለጭብጡ በሶ በወቅት የቀን ቀመር ጊዜ ተረማምዶ ሊባል ዘመን ጠባ በየውሃ አበባዬ የተስፋ ዓመት አዝሎ መስከረም ሲጠጋ ወትሮም ልማዱ ነው ባንዳና ወስላታ ሰልፍ እያፈረሰ ሀገር እያሳጣ ማደግደግ መስገዱ እርቃን መጎንበሱ ከገዢዎች ግብር ለመቁረስ ገበታ በተለይ ዘንድሮ ጉድ የክህደት ዘመን አይገጥሙ ተጋጥሞ ከእንክርዳድ ጠላ ገና ዳሱ ሳይቆም ፍሬዳው ሳይጣል ሳይሞረድ ቢላ ጀማው ሰክሮ አየለው ጥምብራው እስኪዞር ትፍ ሳይል በዋጠው የዲስኩር አተላ አለቃና ምንዝር ምሁርና ለሌ ገዳይና ሙቱ አልቃሽና አዝማሪ ገንጣይና አንጃው ደብተራና ገልጡ ባንድ ያወረዱ ንሴብሆ ወረብ እስክስታ እየመጡ ሆታው ዋህዷቸው ቢተቆስ አይሰሙም አውቀው እንደተኙ ቢሰሙም አይነቁም። የዘመኑ ቅንውጥ ለታይታ ሆነና ለወግ ማዕረግ ስሱ ከርሳሙ ዘመናዊ ክራባት አሳሪ ሱፍ ገበርዲን ልብሱ ያንደበቱ መፍጃ ጥቅም የነፍሱ ቃል ክህደት እስትንፋሱ አያዝም ያለን የእባብ ለማዳ በሰዎች ፊስ ከቶ ሲላላስ አየነው ከኮብራ ተሻሽቶ ዘንዶ ጎሬ ገብቶ ይመጣል ይሉናል የጽድቋንም መንግስት አንድም በወጥወታ አንድም በተማልዶ የወያኔዎች ልብ ዲሞክራሲ ሲቸር በልመና ራርቶ በመለላ አረዶ መደመር በሚሰኝ አዚማም ቃል ታስሮ በፍቅር ይቅርታ ሃይማኖትን ታኮ በነሲብ ይሾራል የጅል ፖለቲካ በፊት በር ተደቅቶ ወንጀል አባዱራ እስኪዘራ ነፍሱን ሲደበቅ ቀይታ ታምራት ጀቤሳ ዘርፈጁ ጅነዲን በፊት በር ይዘልቃል ጥሩምባ እያስነፋ አታሞ እያስመታ ከዚህ ጫፍ ወዲያኛው መልጥ ያጣሽ መርከብ አገር ስትላጋ በትርምስ ማአት ትግል መርስ ያጣ ሰላም ስትናጋ ይመቻል እንዲሉ ግርግር ለሌባ ንፋስ በሌለበት አቧራ አሰስቶ አክቲቪስት የሚሰኝ ለገዛ ራስ ሜዳይ በእውቅ አሰርቶ የዘመኑ ጮሌ ስራ ጠሉ ሙና ወያኔን አጥቆ ህዝብን በቁም ክዶ የጃዙር ንግድ ይዟል ከናሶች መቀነስ ነዋ አስፈትቶ ሙዳ ያስከፍቶ ፍጹም ተዘንግቷል ሀገር ሀቀምነቱ ለመብት ለነጻነት እንዲባይ ተጋድሎ ኢትዮጵያዊነቱ ደምቆ ሀቀጥሏል በለጋነት እድሜ በየአደባባዩ በግፈስ ይፈሰሰው ተጥሷል አደረው በጣር ጭንቁ ቅጽበት ጀግና የተነፈሰው የዓላማው ግርማ በቀለማት ብር የታሰረበቱ ሳያዘም ሰንደቁ ከጠረፍ ጠረፍ ባንድ ያስተሳሰረን ታሪክና ባህል ሳይዘረፍ ወርቁ ተነስ የአገሬ ሰው ድንጋሬ ይቁም ድንዛዜው ያብቃ ለአዲስ ስርዓት ጋር ካንተ ወዲያ የለም ከጥንት ከጠዋቱ ለኢትዮጵያ እናት መድህን ዋስ ጠበቃ
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 13 ምዕራፍ 27 ያልሞቱ ሬሳዎች ዋሻ በየካቲቱር አጋማሽ ላይ 135 ትላልቅ ሳጥኖች ሙሉ ጥይት የተጫኑ 80 መጋዣዎች በ50 ታጣቂ የራስ ሙሉጌታ ወታደሮች ታጅበው አብያዲ ደረሱ። በድምሩ 243000 ጥይቶች ለ80000 ታጣቂ የራስ ጋሳ ወታደሮች ከኢትዮጵያ መንግስት የተላከ የመጀመሪያው የትጥቅ ድጋፍ ነበር። ይህም እስከ ጦርነቱ መጨረሻ ጊዜ ድረስ የመጀመሪያውም የመጨረሻውም ድጋፍ ነበር። እነዚህን ጥይቶች ከትግራይ ቀማኛ ሽፍቶች እየተከላከሉ የመጡት የራስ ሙሉጌታ ወታደሮች ወደ ጦር ሰፈራቸው ሰሞኑን እንደሚመለሱ ሰማ። እዚ የሰው ልጅ ሊሸከመው ከማይችለው ፍዳን የሚያበላ ጭንቀት የበዛበት ህይወት ትንሽ ማረፍ ፈለኩና ሆነልኝም እስከ ደሴ ዘልቄ ለመሄድ አስቤ ራስ ካሳን ያሰናብቱኝ ዘንድ ፈቃዳቸውን ጠየቅኳቸው። እንዲህ ከአምስት ወር ስቃይ በኋላ ቢያንስ ለጥቂት ቀናት ወደ አምባራዶም ወርጄ ማረፍ እንደምፈልግ አስረድቼ ፈቃድ ስጠይቃቸው ሽማግሌው ራስ ካሳ ጉዞው ምን ያህል አስቸጋሪና አደገኛ እንደሆነ አስረድተው ተቆጥተው እዚሁ አጠገባቸው እንደ ሁሉ ጊዜ ሁሉ ከልጃቸው ከደጃዝማች አበራ የጦር ሰፈር አርፌ እንድቀመጥ በአባትነት መከሩኝ። እመነኝ ጌታው እስከ ደሴ አትደርስም፣ ከአምባላጌ እስከ ወልዲያ ድረስ ባለው መሬት ላይ ጠላቶቻችን ጣሊያኖች በእኛ በወንድሞቻቸው ላይ ያስታጠቋቸው የራያና የአዘቦ አረመኔ ሽፍቶች ይገሏል። ገና እግርህ ከአቢያ አዲስ ይወጣ የትግራይ ሽፍቶች ተከታትለው መንገድ ዘግተው ይዘርፏል ይገሏል። እስከ ደሴ ዘልቀህ ለመሄድ ሐሳቡ ካለ ቢያንስ ሺህ የታጠቀ ወታደር ያስፈልግሃል። ለዚያውም እድለኛ ከሆንክ ነው ብለው መከሩኝ። ይሁን እንጂ እኔ ለመሄድ ወስኜ ነበር። የትግራይ ሽፍቶች በዋዛ እንደማይለቁኝ አውቃለሁ። ቢሆንም 50 የታጠቁ የራስ ሙልጌታ ወታደሮች አሉኝ። ምንም ቢሆን ከአቢያዲ የጦር ግንባር የከፋ ነገር በጉዞዬ ላይ ሊያጋጥመኝ እንደማይችል አሰብኩና የለም እሄዳለሁ አልኳቸው። ከሁለት ቀናት በፊት የጣሊያን አውሮፕላኖች እታች ሜዳው ላይ ይግጡ የነበሩትን ከብቶች፣ ፈረሶች፣ አህዮችና በቅሎች በቦምብ ያሳደዱ ሲደበድቧቸው የኔንም ፈረስና ሁለቱን በቅሎችን ገለዋቸው ስለነበር ራስካሳ ከራሳቸው የጉዞ በቅሎች አንዷን መርጠው ሰጡኝ። ጓዜን ጠቅልዬ ለጉዞ ስነሳ ራስካሳ እስከ ልጃቸው ደጃዝማች አበራ የጦር ሰፈር ድረስ መጥተው ተሰናበቱኝ። ለመጨረሻም ጊዜ ይህን አጉል ሐሳቤን ለውጬ እዚሁ አበሪያቸው እንድቆይ ይለመኑኝ። 5 ወር ሙሉ እንደ ጥሩ ጓደኛሞች አብረን ኖረናል። 5 ወር ሙሉ ክፉ ደጉን አብረን አሳልፈናል። 5 ወር ሙሉ የገጠሙንን ችግሮች አብረን በጋራ ተወጥተናል። እባክህ ልጄ አትሂድ፣ ይቅርብህ። እንዲህ የምለምንህና የምመክርህ ልክ እንደ ልጄ ነውና እባክህ እባክህ ልጄ አትሂድ። የትግራይ ሽፍቶች ይገሉህና የሽማግሌ ልቤን ታሳዝነዋለህ አሉኝ። አልሰማኋቸውም። የካቲት 7 ቀን ለ8 አጥቢያ ለሊት ገና ጨረቃ ብርሃኗን በጥርሳሙ የደብረ አምባ ተራራ ላይ ከመፈንጠቋ ከድንኳኔ አጠገብ የሰዎች ድምፅ ሰምቼ ከእንቅልፌ ባልኜ ተነሳሁ። ወዲያው አንድ ሰው አንገቱን ወደ ድንኳኔ አስገብቶ ተነስ ጌታው ተነስ ተነስ አለኝና በቅጡ እንቅልፌን ባልጨርስም ያለ የሌለ ኃይሌን አሰባስቤ ለመነሳት ስታጣር ያው ድምፅ በድጋሚ ተነስ ጨረቃ ወጣለች እንሂድ አለኝ። አዎ ይህን ድምፅ አሳምሬ አውቀዋለሁ። የባላምባራስ ኪዳነ ማርያም ድምፅ ነበር። ባላምባራስ ኪዳነ ማርያም ለራስ ካሳ ጦር በ80 አጋሰሶች ጥይት ጭኖ የመጣው የ50ዎቹ ታጣቂ የራስ ሙልጌታ ወታደሮች መሪና ሹም ናቸው። አንበሳ ቀደም ብሎ ተነስቶ በአቅራቢያው ካለችው ጅረት ውሃ ይዞልኝ መጥቶ ስለነበር በፍጥነት ከወገቤ በላይ ታጠብኩ። ቁርስ ለማድረግ ጊዜ አልነበረም፣ ወይም ባላምባራስ ኪዳነ ማርያም በአፋጣኝ አቢያዲ ለቀን እንድንወጣ ይወተውቱ ስለነበር ያለ ቁርስ ለጉዞ ተዘጋጀው። በዚህ መሃል 2 ወታደሮች ያለችኝን ቋጠሮ 2 ትናንሽ የጉዞ ሳንጣዎች ባንድ መጋዣ ላይ ጫኗት። ወዲያው ዙሪያዬን ቃኘሁና በቅሎዬን እንዲያመጡልኝ ጠየቅኩ። መልስ ሳጣ ወደ አንድ ወታደር ዞር አልኩና በቅሎዬ የት አለች አልኩት። እቺው ጌታው አለኝ። ወዲያው ንግግሩን ቀጥሎ ጌታዬ ይቀመጡና እንሂድ አለኝ። ምንም እንኳ ጨለማ ቢሆንም ያቺ ጠንካራ በጣም የምታምርና ከምርጥ ዘር ተመርጣ ለጉዞ የሰለጠነች ራስ ካሳ ለመሰናበቻ የሸለሙኝ በቅሎ አልነበረችም። ይቺ ፍጹም ኮሳሳ በጣም አጭርና ደካማ በቅሎ ነች። ይቺማ የኔ በቅሎ አይደለችም አልኩት። መቼስ ምን ይደረጋል ጌታው አለኝ ዝን ብሎ። በጣም ውዷንና ምርጥ ዘሯን በቅሎ ከራስ ካሳ ለጉዞዬ በስጦታ ያገኘዋትን ለሊት አንዱ ብልጥ በደካማና በሽተኛ በምትመስልበት በጣም ትንሽ በቅሎ ለውጧታል። ታዲያ በዚህ ምክንያት ጉዞውን ማሰናከል አልነበረብኝምና በዚያቸው ለራሷ እንኳን በመከራ የምትራመድ በምትመስለው በቅሎ ላይ ተቀምጬ ጉዞ ጀመርን። ከመንጋቱ በፊት በፍጥነት ተጉዘን እነዚያን ፀሐይን ተከትለው ብቅ የሚሉት የሰማይ ላይ የቆርቆሮ አሞራዎች በአብያዲ ላይ ማንጃበብ ሳይጀምሩ በፊት ከአብያዲ በጣም ርቀን መሄድ ነበረብን። በጭጋግ ተሸፍና በወጉ ብርሃኗን ባለገሰችው ጨረቃ እየተረዳንና በቋጥኞች መሃል እየተሽለኮለኩ ወደታች ወደ ከተማው ወረድን። ከከተማው ጫፍ ላይ 50 ታጣቂ ወታደሮችና 80 መጋዣዎች ለጉዞ ተዘጋጅተው ይጠብቁን ነበር። ራስካሳ እኔን እንዲያገለግለኝ የሰጠኝና በጦር ሰፈር ሁሌም ከአጠገቤ የማይለየው አንበሳና ታማኙ ጓደኛዬ ልጅ ወልደ ገብርኤል አብረውኝ ለጉዞ ተነስተው ስለነበር ይዘታና ጠፋ ገስክሰን ወርደን ዋናው መንገድ ውስጥ ስንገባ ይጠብቁኝ የነበሩት የራስ ሙርጌታ 50 ታጣቂ ወታደሮች ከኛ ጋር ተቀላቀሉና የተራራውን ምዕራባዊ ወገን እየታከክ ቁልቁል ወደ ደቡብ ወረድ። እንዲህ በጠባቡ መንገድ ቁልቁል ስንነጉድ የፈረሶች የበቅሎችና ያጋሰሶች የሚተራማመስ ኮቴ የሚያስነሳው አዋራ እያፈነን ቁልቁል መንገዱን ሸከሸክነው። እንዲኛ እርስ በርሳችን እየተጋፋን እንደናዳ ስንወርድ እኛ ላይ ለመድረስና ወደ ኋላ ዳለ መቅረት ያለ ምንም እረፍት ትንፋሻቸውን ውጠው በእግራቸው ለሚሮጡት ወታደሮች አዘንኩላቸው። እናም ፍጥነቴን ትንሽ ገታ አድርጌ ለነዚህ ያለ ምንም እረፍት ለሚሮጡት ወታደሮች ትንሽ ትንፋሽ የመዋጫ ጊዜ ልገዛላቸው ስሞክር አይዞህ ወደፊት ሂድ ለኛ አታስብ የሚሉኝ በዙ። በተለይ አንዱ ቀደም ብሎ ወደፊት በመምጣት ልክ ከዚህቹ ከሲታ በቅሎዬ ጋር ቁልቁል እየነጎደ ጌታው አይዞህ አይዞህ በርታ አሁን ፀሐይ ሳትወጣ በፊት በጊዜ ከዚህ ገላጣ መሬት ርቀን መሄድ አለብን አለበለዚያ እነዚያ የተረገሙ አውሮፕላኖች ያገኙንና ጉዳችን ነው የሚፈላው አይዞህ ወደፊት ሂድ እያለኝ አብሮኝ ያለ ማቋረጥ ይሮጥ ነበር። ገና ጎህ ከመቅደዱና ፀሐይ ብርሃኗን መፈንጠቋን ከመጀመሯ የነዚያ የተረገሙ የሰማይ ላይ አውሮፕላኖች ድምጽ ከርቀት መሰማት ጀመረ። ብዙም ሳይቆይ በመጥራት ላይ ባለው ሰማይ ላይ ከርቀት የሚታዩ 3 ነጠብጣቦች አየን። እየቀረቡና ድምጻቸው እየጠነከረ ሲመጣ ያው የተለመዱት ባለ 3 ሞተር ቦምብ ደብዳቢ አውሮፕላኖች መሆናቸውን ተረዳው። የነዚህ እርጉም አውሮፕላኖች ኢላማ ዛሬም እንደወትሮ ሁሉ የፈረደባት አብያዲ ናት። ብዙም ሳይቆይ ራቅ ብሎ የሚሰማ የቦምብ ፍንዳታ ሩምታ ሰማን። በዚህ ቅጽበት ይህ ነው ብዬ የማልገልጸው ስሜት መላ ሰውነቴን ወረረኝ። ምን ይሆን ልዩነቱ? ማለት የትናንቱና የዛሬው? ለጥቂት ጊዜ በቅሎዬን ገታ አድርጌ አሰብ። አሁን ባለንበት ኪዳነ ምህረቱ ዛፎች አንዴ ወደ ኋላ አንዴ ወደ ፊት ወደ ግራና ወደ ቀኝ ብቻ ንፋሱ እንደነፈሰላቸውና እንዳሻቸው ዘንበል ቀና እያሉ የዕለት ተግባራቸውን ያለመረበሽ ሲያካሂዱ ይታያሉ። በኪዳነ ምህረቱ ወፎች እንደ ሁሉ ጊዜ ሁሉ ዝማሪያቸውን እያሰሙ ወዲያ ወዲህ ውር ውር ሲሉ ይታያሉ። ትልልቆቹ ነጮቹ ምስጦች ሳይቀሩ ለምንም ነገር ደንታ ሳይሰጣቸው በማለዳ ተነስተው በቤት ግንባታ ስራቸው ላይ ተሰማርተዋል። ከዚች ከኪዳነ ምህረቱ በስተሰሜን ትንሽ ራቅ ብሎ ግን ዛፎች፣ ገደሎች፣ ቁጥቋጦዎች፣ ችፍርጎች ሳይቀሩ በየቀኑ በቦምቡርጅብኝ ስራቸው እስኪነቀል ዘራቸው እስኪጠፋ ድረስ ፍዳቸውን እያዩ ነው። እዚች ኪዳነ ምህረቱ ሰላም ወርዶ ከዚች ራቅ ብሎ ያለች ምድር ግን በቦምብ እሳት እየነደደች ነው። የኪዳነ ምህረቱን ቆላማ ቀበሌ አሳምሬ አውቀዋለሁ። ማጋነን ባይሆንብኝ እያንዳንዱን ድንጋይ አውቀዋለሁ ማለት ይችላልው። በጥር ወር መጀመሪያ ላይ ጦራችን ቃይ ቦታ ተነስቶ ወደ አዲስ ያመራ በኪዳነ ምሕረቱ ለተወሰኑ ቀናት ሰፍሮ ነበር። ኪዳነ ምሕረቱ በጥንት ጊዜ ካለት ድንጋይ የተፈለፈለ ወይም የተጠረበ በግማሽ የተፈጠረ ዋሻ የሆነ የኦርቶዶክስ ቤተክርስቲያን አለ። ቤተክርስቲያኗ ሰፋ ሰፋ ያሉ በርካታ ክፍሎች ስላሏት ቀኑን በቤተክርስቲያኗ ዋሻ አሳልፈን ደንገዝገዝ ሲል ጉዞ ለመጀመር ከባላምባራስ ኪዳነ ማርያም ጋር ተስማማንና እኔ መንገድ እየመራዋቸው ወደ ዋሻዋ የሚወስደው መንገድ ይዘን ሄድ። ወደ ዋሻው ከሚያስገባው ትንሽ ቀዳዳ ለመድረስ አስቸጋሪውን ሰርጥ ወጥተን ወደ በራፉ ስንጠጋ ለጆሮ የሚሰቀጥጥ ድምጽ አቆመን። ቆም ጌታው ቆም በሽታ እያለ የሚያቃስት ድምጽ ከውስጥ አቆመኝ። አንገቴን እንዳስገባው ለመቃኘት ሞከርኩ። አብዛኛው በዚያ ዋሻ የተኛው ወታደር ስጋው አልቆ አጽሙ ብቻ ይቀረ በግማሽ የሞተ ነው። በዚያ ቀዝቃዛ ድንጋይ ላይ ያለቻቸውን አሮጌ ሸማ ብቻ ተከናንበው የተኙትን ወታደሮች ሳይ መላ ሰውነቴን አንቀጠቀጠኝ። እነዚህ ወታደሮች የተለከፉበት በሽታ ተራና በቀላሉ የሚፈወሱት አይነት አይደለም። እነዚህ በሽተኛ ወታደሮች ይፍጠንም ይዘግይም እንጂ ሞት የተፈረደባቸው ምስኪኖች ናቸው። እናም እነዚህ ምስኪኖች በታላቅ ወኔና ትዕግስት ሞታቸውን የሚጠብቁ በሕይወት ያሉ ሬሳዎች ናቸው። በዚህ ዋሻ ከ60 በላይ በሽተኞች ሸማቸውን ተከናንበው ተኝተዋል። አዎ ያለ ኃጢአታቸው ሞት የተፈረደባቸው ምስኪን ወታደሮች ናቸው። አብዛኛዎቹ በሽተኛ ወታደሮች የመጨረሻውን ቀን በታላቅ ተስፋ የሚጠብቁ ናቸው። እዚህ እነዚህን በሽተኞች ከዚህ ስቃያቸው የሚገላግላቸው ወይም የሚያስታምማቸው ምንም ሰው የላቸውም። ምንም አይነት የህመም ማስታገሻ መድኃኒት የላቸውም። ብቻቸውን ናቸው። እናም እነዚህ ምስኪን ድለቢሶች በታላቅ ተስፋ የማይቀረው ሞት ይጠብቃሉ። ከዚህ አይነቱ ስቃይ ሞት ታላቅ ነጻነት ነው። ሁሉም በዚህ ዋሻ ተኝቶ የአርባ ቀን እድሉን አሜን ብሎ ተቀብሎ ፈጣሪውን ወደ ቤቱ እንዲጠራው እየለመነና እየጸለየ ህመምና ስቃዩን ችሎ ጸጥ ብሎ ተኝቷል። ማንም ሰው ወኔ ኖሮት እነዚህን ምስኪኖች ከዚህ ስቃያቸው ሊገላግላቸው አልሞከረም። ወኔ ያለው ሰው ቢገኝ እንኳ እነዚህን ምስኪኖች ምንም ሊረዳቸው አይቻለውም ነበር። ያለ ምሕረት ሞት ተፈርዶባቸዋል። እኔም እዚያችው በር ላይ እንደቆም ከያስኩት አነስተኛ መድኃኒት ቢያንስ ለአንድ ቀን እንኳ ቢሆን ህመማቸውን ሊያስታግስላቸው ቢችል በማለት ቀንሽ የሰጠኋቸውና እግዚአብሔር ምሕረቱን እንዲያወርድላቸው ተመኝቼ እኛን ያልሞቱ ሬሳዎች የታጎሩበትን ዋሻ ለቀን ሌላ ዋሻ ፍለጋ ኪዳነ ምሕረቱን ማሰስ ጀመር። ያገኘናቸው ሁሉም ዋሻዎች በበሽተኞች ተሞልተዋል። እናም ሐሳባችንን ቀይረን ያልሞቱ ሬሳዎች የሞሉበትን ኪዳነ ምሕረት ለቀን ጉዟችንን ቀጠል። ምንም እንኳ የጣሊያን ሰላይና ደብዳቤ አውሮፕላኖች ሲበሩ አልፎ አልፎ ቢታዩም በፍጥነት እየተጓዝን በቋጥኞች እና ቁጥቋጦዎች መሃል ስንሽለኮለኩለን ከቀትር በኋላ ቋጥኝ ከበዛባትና በግማሽ ከደረቀ የወንዝ ዳርቻ ደርሰን ጉዟችንን ገታን። ከባዲ ለጉዞ ስንነሳ በርካታ አምባሻዎች ገዝቼ ነበርና አንበሳን ጠርቼ አምበሳይ እስቲ አንድ አምባሻ አቀብለኝ ለሌሎችም አድላቸው አልኩት። እሺ ጌታዬ ብሎ አንበሳ እየፈነደቀ ከተቀመጠበት ተወርውሮ ተነስቶ አንባሻ የተከተተበትን ከረጢት ይዞ ወደኛ ሲመጣ ገና ከሩቅ ሳይው ሆዴ የሆነ ነገር ጠረጠረና አንበሳዬ አንባሻውን በምንድን ነው የከተትከው? ስል ጠየቅኩት። አንበሳ አሁንም የአማራኪ ፈገግታው ሳይለየው ባሮጌ ሱሬ ነው ጌታው አለኝ። የታባክ አንተ የማትረባው ሻ ብቻ ሌላም የኢትዮጵያውያንን ስድብ ወረወርኩበት። ያንበሳን አድራጎት ሳስበው ለይገታው ላቆመው የማልችለው ሳቅ ይዞኝ ሆዴ እስኪቆስል ድረስ በሳቅ ተንከተከትኩ። እስቲ አሁን ባላጣው ነገር 6 ወር ሙሉ ያላንዳች ቂያሬ ለተቀን ሲንከባለልበት በኖረው የቅማሎች ማአት ሲተረማመስበትና ሲጨፍሩበት በከረሙት አሮጌ ሱሪው በውድ ገንዘብ የገዛውትን ብቸኛውን የጉዞ ስንቃችንን ይክተተው። ያንበሳ ድራጎት ወታደሮቻችንን ደንታ አልሰጣቸውም። አንበሳ ካሮጌው ሱሪ ውስጥ ያወጣ የሚያድላቸውን አንባሻ ያለምንም መረበሽ በጸጥታ ይበላሉ። ተመልከት ጌታው አንባሻው እኮ ሸጋ ነው። ቅማሎችም ቢሆኑ እስከዚህ ኃይል ኖሯቸው ዘልቀው ዳንባሻው አይገቡም እያለ ባላምባራስ አንዱን አንባሻ አገላብጦ በጣቶቹ መታመታ ካደረገና እንደማራገፍም ሞክሮ ከጎን ላይ ሸረፍ አድርጎ እየበላ እኔም እንድበላ ጋበዘኝ። ለነገሩ እኔ እንዲህ በቀላሉ የምጸየፍና የማንገራግር ሰው አይደለሁም። ከዚህ በፊት የአረብ አገሮችን ስጎበኝ ባንዲት አነስተኛ መንደር ተጠብሶ የቀረበልኝን አንበጣ በልቻለሁ። በተለይ ቻይናና ጃፓን በነበርኩበት ጊዜ ከባህር የሚወጡ ምናምንቴዎችን ሳይቀር እስከ መርዛማ እባብ ድረስ ተባብሰው ያቀረቡልኝን ሁሉ በልቻለሁ። አንበሳዬ አንባሻ ግን ከሚቻለኝ በላይ ሆነብኝ። ይህን አጋጣሚ በመጠቀም በዚቹ በግማሽ በደረቀች ወንዝ ውስጥ ትንሽ ጠለቅ የሚል ቦታ ፈልጌ በጣም ንጹህ ውሃ የቋጠረ ቦታ ስላገኘው ከብዙ ወራት በኋላ ለመጀመሪያ ጊዜ መላ ሰውነቴን በደንብ ታጠብኩ። የዚህ ወንዝ ንጹህና ቀዝቃዛ ውሃ የማይጠገብ ሆኖብኝ ደጋግሜ እየጠለቅኩ ታጠብኩ። ለመጨረሻ ጊዜ እንደነገሩ በችኮላ የታጠብኩት ከዛሬ 2 ወር በፊት ጊባ ወንዝ ውስጥ ጦራችን ወደ ተምቤን ሲገሰግስ ነበር። ከዚያ ቀን ጀምሮ ከ2 ወር በላይ ባቢያዲ አንድም ጣሊያኖች ቀኑን ሙሉ ያለማቋረጥ በቦምብ ስለሚደበድቡን አንድም ምሽቱን ተገን አድርገው የትግራይ ሽፍቶች ከጦር ሰፈራችን ትንሽ እስክንርቅላቸው እንደ ተራበ ጅብ ስለሚጠብቁን በወጉ ፊታችንን እንኳን ለመታጠብ እድሉ አልነበረንም። ፀሐይ ከመጥለቋ በፊት እንደገና ለጉዞ ተዘጋጀን። አሁን ጉዟችን በመጠኑም ቢሆን ረጋ ያለ ነበር። ልጅ ወልደ ገብርኤል በፓሪስ አደባባይ እንዳልዘነጠ ሁሉ ዛሬ ልክ እንደማንኛውም የባላገር ወታደር ያደፈ ሸማውን ለብሶ በባዶ እግሩ ከሲታዋ በቅሎዬ ጎን ይሄዳል። በመድረክ ላይ ያለችውን ወንዝ ዳርቻ ይዘን ተጉዘን አካባቢያችንን ጨለማው መውረድ ሲጀምር ከሩቅ የውሾች ጩኸት ሰማን። የውሻ ጩኸት ጥሩ ምልክት ነው። ውሾች ባሉበት ቦታ ሁሉ ሰዎች አሉና እኛም ረሃቡ እየጠነከረብን መጥቶ ስለነበር ቢያንስ የሆነ የሚበላ ነገር መግዛት እንኳን ብንችል ብለን አቅጣጫችንን የውሾቹን ጩኸት ወደምንሰማበት አደረግን። ብዙም ሳንጓዝ ከአንድ መንደር ደረስ። የደቡክ መንደር ነበረች። ወደ ደቡክ ቀበሌ ብዙም ሳንጠጋ አንዱን ወታደር ወደ ቀበሌዋ ሄዶ ቢቻል አንባሻና የሚጠጣ ነገር አለበለዚያም ዶሮና ጥራጥሬ ገዝቶ እንዲመጣ ላክ ነው። ወታደሩ ወደ ጨለማው ውስጥ ገብቶ ከመሰወሩ የውሾቹ ጩኸት እየጠነከረ መጣ። ወዲያው አንድ ሻካራ የወንድ ድምጽ ማን ነው ሲል በትግርኛ ጠየቀ። የኛ ወታደር ትግርኛ አይችልም። የመጣው ባንክ አዲስ አበባ አካባቢ ካለች አንዲት ወረዳ ነው። እናም ለሰውየው በአማርኛ አምባሻ ወይም ዶሮ መግዛት እንደሚፈልግ በማስረዳት ላይ እንዳለ ትግሬው አከታትሎ ሁለት ጊዜ ተኮሰበት። ወዲያው የደቡክ መንደር ነዋሪዎች የወታደሩን ድምጽ ወደ ሰሙበት አካባቢ ደጋግመው ይተኩሱ ጀመር። በመስኪኑ ወታደር ላይ እንዲህ የጥይት ድፍ ሲወርድበት ወታደሮቻችን ያለምንም ትዕዛዝ መሳሪያቸውን ከተከሻቸው ላይ እያወረዱ ማቀባበል ጀመሩ። በእነዚህ መንደርተኞች አሳፋሪ ድርጊት እጅጉን በጣም ተናደው ጨሰዋል። እኔም አልፈርድባቸውም። እነዚህ መስኪን ወታደሮች ቤት ንብረታቸውን በትነው የነዚህን መስኪን መንደርተኞችንና መሰሎቻቸው ንብረትና ደህንነት ከጠላት ለመከላከል እዚህ ድረስ መጥተው እነዚህ ሁለታቢስ መንደርተኞች ግን ተቀብሎ በማስተናገድ ፈንታ የጥይት ሰላምታ ያቀርቡላቸዋል። ያለምንም ማስጠንቀቂያ ይተኩሱባቸዋል። በዚህ ሁኔታ በንዴት ራሳቸውን የሳቱት ባላምባራስ ኪዳነ ማርያም መንደሩን ከበው ለማጥቃጠል ተነሱ። ባላምባራስ ለወታደሮቻቸው ትዕዛዝ ከመስጠታቸው በፊት ልጅወልደ ገብርኤል ንዴታቸውን አበራርዶ እስቲ እኔ ልሞክራቸው አለና መሳሪያውን ጥሎ ባዶ እጁን ወደ መንደሩ አመራ። ብዙም ሳይቆይ የወልዴን ድምፅ ሰማው። አትተኩሱ ወዳጅ ነን፣ ወንድማችሁ ነኝ አላቸው በትግርኛ። መንደርተኞቹ አንዲት ጥይት ሳይተኩሱ ወልዴን ወደ መንደራቸው ገፍቶ እንዲጠጋ ፈቀዱለት። ወልዴ መንደርተኞችን ምን እንዳላቸው ባላውቅም ብዙም ሳይቆይ ተመልሶ መጥቶ ወደ መንደሯ እንድንሄድ ጋበዘን። እኔም በልጅ ወልደ ገብርኤል 100% ስለምተማመን ምንም ሳላንገራግር ተከተልኩት። ብዙ ወታደር ግን ተንኮል ሳይሆን አይቀርም ብሎ በመጠርጠር ጠመንጃቸውን እንዳቀባበሉ ከኋላዬ ተከተሉኝ። በመንደሯ የመንደሯ ሹምና ሌሎች አዛውንት ቆመው ይጠብቁን ነበር። ካጠገባቸው ስንደርስ ልክ እንደ ጥንት ወዳጃቸው አቅፈው ስመው ተቀበሉን። ዋይ ፈረንጅ ጌታ፣ አሁን የእግዚአብሔር ምን በደለነው ነው እንዲህ አይነቱን ጊዜ ጥሎብን የሚቀጣ? የተበላሸ ጊዜ ነው፣ የተረገመ ጊዜ። ለኛም ለጠቅላላውም አገር የማይበጅ እኮ ነው ጌታው ፈረንጅ። ወዳጅ ከጠላት ተለይቶ የማይታወቅበት ጊዜ፣ እርጉም ጊዜ፣ ክፉ ጊዜ። የመንደሯሹም ብዙ አማረው ተናገሩ። ለምን በእኛ ወታደር ላይ ተኮሳችሁ ብዬ ሹሙን ስጠይቃቸው ልጅ ወልደ ገብርኤል ተረጎመላቸውና ሽማግሌው ሹም ዋይ ዋይ ፈረንጅ ጌታ፣ መተኮስም አለብን ታዘናል አሉ። ማን ያዘዛችሁ ብዬ የሽማግሌውን ምሬት የተሞላ ንግግር አቋረጥኩት። ጣሊያኖች ናቸው ጌታው ያዘዙን አሉ ሽማግሌው አሁንም በምሬት። ሽማግሌው ሹም የምሬት ንግግራቸውን በመቀጠል ጣሊያኖች እንዳዘዟቸውና በመንደራቸው አጠገብ የኢትዮጵያ ወታደር ሲያልፍ መተኮስና ወደ መንደር ዘልቆ ገብቶ እህል ውሃ እንዳይቀምስ ማድረግ እንዳለባቸው መታዘዛቸውን፣ ይህን ሳያደርጉ ቢቀሩና ከመንደሯ አንዱ ሰው እንኳ አንዲት አንኮላ ውሃ ለኢትዮጵያ ወታደር ሰጥቶ ቢገኝ ጣሊያን አውሮፕላኖች በማለዳ መጥተው መንደራቸውን አፈር ድሜ እንደሚያበሏት እንዳስጠነቀቋቸውና ሌላም በምሬት ተናገሩ። ቀጥለውም እንግዲህ ፈረንጁ ጌታ ምን እናድርግ? ጣሊያኖች እንደሆነ ያለ ምንም ርህራሄ በአውሮፕላናቸው መጥተው ሴቶቻችንና ልጆቻችንን ይገላሉ አሉ። ሽማግሌው ሹም እንዲህ እያማረሩ መላው ጠፍቷቸው እንደተቸገሩ እየገለጹ ተጉዘን ከመንደሩ መሃል ደረስንና ሹሙ ከአንዲት አነስተኛ ጣሪያዋ ሳር የለበሰ ጎጆ ደጃፍ ላይ ቆመው ወደ ውስጥ እንድንገባ ጋበዙን። የመንደሯ ሹም ጎጆ ሰፋ ብላ ከእንጨትና ከጭቃ ከመሰራቷና ጣሪያዋ በጥሩ ሁኔታ በሳር ከመሸፈኑ ውጪ መስታወት የሌላቸው መስኮት ቢጤ አነስተኛ ቀዳዳዎች አሏት። ደብረ ታቦር ለቅቄ ከወጣው በኋላ ጣሪያና ግድግዳ ባለው ቤት ውስጥ ገብቼ ስቀመጥ የመጀመሪያ ጊዜ ነው። ወደ ውስጥ እንደገባን ከፍ ብሎ ከተሰራ መደብ ላይ ሳር ተጎዝጉዞ ካጠገባቸው እንድቀመጥ ጋበዙኝ። ሹሙ አሁን ለኔ የማይገባይ ነገር ለራሳቸው የሚያወሩ በሚመስል ድምጽ እያልጎመጎሙ ሸማቸውን ሲፈታትሹ ቆይተው ፊታቸው በሐዘን እንደጠቆረ አንዲት የተጨማደደች ወረቀት አውጥተው ሰጡኝ። ተመልከት ፈረንጅ ጌታ፣ ጣሊያኖች እንግዲህ እንዲህ አይነት ወረቀት ነው በጣሪያችን ላይ የሚበትኑት አሉኝ። ወረቀቱን ዘረጋጋዋትና አየዋት። በትግርኛ ቋንቋ የተጻፈች ስለነበረች ለልጅ ወልደ ገብርኤል እንዲተረጉምልኝ ሰጠሁት። ጣሊያኖች በትግራይ መንደሮች ከበተኗቸው ወረቀቶች ያንዷ ወረቀት ጠቅላላ ይዘት ይሄን ይመስል ነበር። ለትግራይ ህዝብ፣ በአገራችሁ ሰላም አስፈነን ስልጣኔና ብልጽግናን እንድናሰፍ እግዚአብሔር ልኮናል። ይሁን እንጂ የአማራና የኦሮሞ ጨቋኞች ቀማኛና ሰው በላ ወታደሮቻቸውን አሰልፈውብን ይሄን የተቀደሰና ከእግዚአብሔር የተሰጠንን ተልእኮ እንዳንፈጽም እያወቁን ነው። የተከበርክ የትግራይ ህዝብ ሆይ፣ እነዚህን የአማራና የኦሮሞ ቀማኛ ሽፍቶች በመንደርህ ሲዘዋወሩ ብታገኝ እህል ውሃ ሳታቀምስ ጥይትህን እየተኮስክ እንደ ውሻ ከመንደርህ እንድታባረራቸው እናሳስብሃለን። እነዚህ የአማራ ሽፍቶች ወደ መንደራችሁ ተጠግተው የሚበላም ሆነ የሚጠጣ ነገር ሊገዙ ቢቀርቡ አባሯቸው። አዝናችሁ ምንም ነገር ምንም አይነት እርዳታ እንዳታደርጉላቸው አጥብቀን እናሳስባለን። ከመሃላችሁ ይሄን ትዕዛዛችንን ተላልፎ አንድ ሰው እንኳ ለአማራ የሽፍታ ወታደር አንዲት አምባሻ ሲለግስ ወይም ሲሸጥ ቢገኝ ምሕረት የሌለው ቅጣታችን በሁላችሁም ላይ ይደርሳል። በመካከላችሁ የራሳችን ሰዎች ስላሉን ጨለማን ተገን አድርጋችሁ ትዕዛዛችንን ተላልፋችሁ ብትገኙ ጎህ ሲቀድ አውሮፕላኖቻችን መጥተው መንደራችሁን ዶጋ አመድ ያደርጓታል። አሁን ገባኝ። አብቹ የትግራይ ሽፍቶች የትግራይ መንደሮችን ከለላ አድርገው በጦሩ ላይ አደጋ ሲጥሉና ወታደሮቹን ሲገሉበት ያለምንም ምህረት መንደሩን ያቃጠለበት ምክንያት አሁን ገና ገባኝ። ባላምባራስ ኪዳነ ማርያም ይሄን መንደር ከበው ለማቃጠል የተነሱበት ምክንያት ፋሽስቶች በጣም አደገኛ የፕሮፓጋንዳ መሳሪያ ፈጥረዋል። ፋሽስቶች የትግራይ ቀበሌ ባላጋሮችን እያስፈራሩና በዛቻ እያስገደዱ የገዛ ወንድሞቻቸውን እንዲገድሉ እያደረጓቸው ነው። ምስኪን የትግራይ ገበሬዎች መላው በጠፋ ሁኔታ ላይ ናቸው። የጣሊያኖችን ዛቻ ፈርተው ትዕዛዛቸውን ቢፈጽሙ የኢትዮጵያ ወታደሮች በታላቅ ንዴት መሳሪያቸውን አዙረው ጠቅላላ መንደሯን አመድ ያደርጓታል። የጣሊያኖችን ዛቻ ወደ ጎን ትተው ትዕዛዛቸውን ጥሰው የሀገራቸውን ድንበር ለመከላከል ከመሃል አገር ድረስ የመጡትን የገዛ ወንድሞቻቸውን ረድተው ቢገኙ እነዚያ የተረገሙ የሰማይ ላይ የቆርቆሮ አሞራዎች መጥተው መንደራቸውን በቦምብ ያነዷታል። ኋላ ላይ ራሴ ባይኔ በብረቱ እንዳየሁት ጣሊያኖች ከወታደራዊ ስልጣን ጻር ምንም አይነት አደጋም ይሁን ጥቅም የሌላቸውን ተራ መንደሮች ያላንዳች ምክንያት በአውሮፕላናቸው ከማለዳ ጀምረው ጀንበር እስከ መጥለቂያ ጊዜ ድረስ ያለምንም እረፍት እየዞሩ የመጨረሻዋ ድንጋይ በቦምብ ተወቅራ አመድ እስክትሆን ድረስ ለሌሎች መቀጣጫ እንዲሆን ደብድበዋል። በተመሳሳይ የፕሮፓጋንዳ ወረቀቶች በኋላ ላይ በመላው ኢትዮጵያ በአውሮፕላኖቻቸው በትነዋል። ጣሊያኖች እንዲህ ለተቀን ፕሮፓጋንዳቸው ገፍተውበት ከሚበትኗቸው ወረቀቶች ጋር አብረው የፋሽስቱ የሙሶሎኒ መንግስት አርማ ያለበትን የጣሊያን ባንዲራ ጨምረው ይበትኑ ስለነበር በትግራይ ቀበሌዎች ብቻ ሳይሆን በሌሎችም የኢትዮጵያ ግዛቶች ገበሬው በጎጆ ጣሪያና ጫፍ ላይ ሰቅሎ ሲውለበለብ አይቻለሁ። ለዚህ መሰለኝ ብዙ ጊዜ በመንደሮች መሃል ስናልፍ የፋሽስቱ አርማ ያለበት የጣሊያን ባንዲራ በጎጆአቸው ጣሪያ ላይ እየተውለበለበ የመንደሩ ሰዎች ግን እኛን በታላቅ ደስታና ወንድማዊነት በተሞላበት ሁኔታ ተቀብለው ሲያስተናግዱን የነበረው። ምዕራፍ 28 ከሽፍቶች ጋር ግብግብ። ከአምስት ወር አስቸጋሪ ህይወት በኋላ ለመጀመሪያ ጊዜ ጣሪያና ግድግዳ ባለው የሽሙ ጎጆ ቤት ውስጥ መደብ ላይ ሳር ተጎዝጉዞልኝ ለአራት ሰዓታት ያህል ወገቤን አሳረፍኩ። አራት ሰዓት ገደማ እንደ ሬሳ ከተጋደምኩበት መደብ ላይ ልጅ ወልደ ገብርኤል ቀሰቀሰኝና የቀጣዩ ጉዟችን ተነሳን። ሁላችንም ጊዜ ሳናባክን በአፋጣኝ ተነስተን በተቻለን ፍጥነት እየተጓዝ አምባር አዶም ከራስ ሙሉጌታ የጦር ሰፈር መድረስ አለብን። እንግዲህ ከራስ ሙሉጌታ የጦር ሰፈር ለመድረስ ቢቀረን የሁለት ቀን መንገድ ብቻ ነው። በዛሬው የሌሊት መንገዳችን በአፋጣኝ ከፊታችን የተዘረጋውን ገላጣውንና ሜዳማውን መንገድ ተጉዘን ጊባ ወንዝ መድረስ አለብን። ጊባ ወንዝ ከደረስ የጊባ ወንዝ ዳርቻ ጥቅጥቅ ባለ ጫካ የተሸፈነ ስለሆነ ከነዚያ መዘዘኛ አውሮፕላኖች አይን በቀላሉ ለመሰወር እንችላለን። የነጋጋ አካባቢ ከወንዙ ዳርቻ ደረስ። ከዚያ ወደ ወንዙ ዘልቀን በመግባት የወንዙ ውሃ ጉልበታችንን እየነካ ያንኑ ዳርቻ ይዘን በጉዟችን ገፋን። በዚህ ሁኔታ ስንጓዝ ውለን እነዚያ መከረኛ አውሮፕላኖች ድምጻቸው ከሩቅ ሲሰማን ከወንዙ ወጥተን ጫካ ውስጥ እየተደበቅ እነሱ ሲሄዱ መልሰን ወደ ወንዙ እየገባን ስንንቦጫረቅ ውለን ከቀትር በኋላ መስመራችንን ለውጠን ከወንዙ ወጥተን በቋጥኞች መሃል መንገዳችንን ሽቅብ ወደ ኮረብታው አድርገን ስንጓዝ ጀንበር ጠለቀች። በነጋታው ማለዳ በመንገዳችን ላይ ተበታትነው ወደ አብያድ የሚሄዱ በሁኔታቸው እጅጉን በጣም መሰላቸታቸውና መድከማቸው የሚታወቅባቸው የኢትዮጵያ ወታደሮች አገኘን። እነዚህ ወታደሮች በአብዛኛው የሸዋ ኦሮሞዎች ናቸው። ባላምባራስ ኪዳነ ማርያም ከነዚህ የሸዋ ኦሮሞዎች ጋር ረዘም ላለ ጊዜ ሲወያዩ ቆዩ። ምንም እንኳን ስለምን እንደሚያወጉ ባላውቅም ከሁኔታቸው እነዚህ ወታደሮች እጅጉን በጣም የተበሳጩና ያዘኑ ይመስላሉ። ምን ተፈጠረ ባላምባራስ? ስል ስለ ሁኔታው ጠየቅኳቸው። ምን አልክ ጌታው? ምንም አሉኝ ባላምባራስ ያለ ወትሯቸው ቃላቶቻቸውን ቆጥበው። አሁን የሆነ ነገር እንደ ተፈጠረ ስለጠረጠርኩ ባላምባራስን ወጥሬ ያስኳቸው። ባላምባራስም ሲያንገራግሩ ቆይተው እነዚህ ወታደሮች የሚሉት አሉና ንግግራቸውን ገታ አድርገው ትንሽ አሰብ ካደረጉ በኋላ እንደገና ወደ እኔ መለስ ብለው አየህ ጌታው፣ እነዚህ ወታደሮች የሚሉት የራስ ሙሉጌታ ጦር በአምባር አዶም በጣሊያኖች ተከቧል ነው። እንዲያውም ጣሊያኖች ገፍተው መጥተው ገራገራን ይዘዋል። በዛልቃጣም ሜዳ ላይ ከፍተኛ ውጊያ እየተካሄደ ነው። ደጃዝማች ወልደ ማርያምና ደጃዝማች አውራሪስም የጣሊያኖችን ኃይል ስላልቻሉት ከምሽግ ወጥተው ወደ ኋላ ተመልሰዋል። ወደ ራስ ሙሉጌታ የጦር ሰፈር የሚወስዱት ሁሉም መንገዶች በጣሊያኖች ታጥረው ተይዘዋል። እናም ዘልቀን ወደ ደሴ መሄድ የምንፈልግ ከሆነ ትንሽ ወደ ቀኝ ታጥፈን ጣሊያኖችን ወደ ግራ ትተን በአፋጣኝ مالف اللباتشو نو وده راس ملغيتا مهدو راسن براس اندمك دل نو نو يميلوت جيتاو الوين بالان براس كنزي يشوا ارمو يتبيا والتدرو يتسن بابتن كتري ايين يكيت كزي بوهلا ليلوش والتدروش لك اندفت نيوشو تبتات نوسي قوازو اغنينا اتشو نزيغن شويوش النبارو ننيوشو دغمو يراس مولغيتا تقور تاليانوشن غتمو كغرا غرا ابارو اهونم مكالين لمياز كبتن يو جالي مهونو ناسردون ماننن نمن ليجول دي غبريل يتقرأي ليج اندمهونو متن يكبابيون وغن نباهل يهزبونم استساسب تنككو كهولاتشنن بلا يوكوال اهون كولتتم موغن اندسان مانو اونت نگر بينور بزي ساعت بامبارادوم كفتنيا يموت شرط وغيا يتقايدنو انيا اهون بالن بطونيتا يتبيا وتدروش يتندالونا تاليانوش بيتنيا اكتان چاوكوان اندمشبو منم የምናቀው ነገር የለም ይያላውን ቅነታችን በቀላሉ ከጣሊያኖች እጅ ሊጠላን ይችላል እናም ልጅ ወልደ ገብርኤል ግዜ ሳናጠፋ ወደ አብያዲ ተመልሰን ከራስ ካሳ ጦር ጋር እንድንቀላቀል ሲል ራስ ካሳ መንገድ እንዲመሩን የሰጡን ሽማግሌሹም ባህሩ ደግሞ የራስ ሙልጌታ ጦር ተከቦ እንኳ ቢሆን ማንንም የማያቃት ምስጢራዊ መንገድ ስለማውቅ ወደ ራስ ሙልጌታ ያለ ችግር አደርሳችኋለሁ ብለው ይምሉ ይገዘቱ ጀመር። አይዞ ጌታው አታስብ ሹምባሩ ያለ ምንም ችግር ከራስ ሙልጌታ ዘንድ ያደርሰናል። ጌታሙት እንዲያው በጣሊያኖች ማhall እንኳን መሄድ ቢኖርብን ይሄ ሹምባሩ ሽማግሌ መሆኑን አትይ በልህና ተለክ ሽማግሌ ነው። አይዞ እንዲህ ብለህ እንዳታስብ ከራስ ሙልጌታ ዘንድ ያደርሰናል ይያሉ ባላምባራስ ወተወቱ። የባላምባራስ ያሁኑ ወተወታ መማጸንም የተላበሰ ይመስል ነበር። ባላምባራስ ኪዳነ ማርያም ወደ ራስ ካሳ የጦር ሰፈር አብያዲ ላለመመለስ አጥብቀው የሚከራከሩበት አንድ የግላቸው ምክንያት ነበራቸው። ምናልባት እንዲህ በጊዜ ወደ ራስ ካሳ ጦር ሰፈር ብንመለስ የራስ ካሳ የጦር ሹማምንት አሊያንን ፈርቶ ተመለሰ ብለው እንዲያላግጡባቸው ፈጽሞ አልፈለጉም። ከባላምባራስ ኪዳነ ማርያም ውትወታ በኋላ ትልቁ ታላቁ ሽማግሌ በንግግራቸው በመቀጠል አንዴ ቃል ገብቻለሁ ለራስ ካሳ 50ዎቹን ወታደሮችና እናንተም ፈረንጅ ጌታ ከራስ ሙልጌታ ዘንድ መንገድ መርቼ ላደርስ ቃሌን ሰጥቻለሁ የገባውትን የሰጠውትን ቃሌንም እጠብቃለሁ። ትልቁ ሽማግሌ ምንም እንኳን ብዙም ጉዳይ ብለው ባንሰማቸው አንድ አንጀቴን የበላችኝ ቃል ተናገሩ። እንዲያው ብቻዬን እንኳን ከመላው የጣሊያን ሰራዊት ጋር መዋጋት ቢኖርብኝ እዋጋለሁ ሞታለሁ እንጂ ለካሳ የገባውትን ቃሌን አልሽርም ካሳ ይሙት ይያሉ ለብቻቸው ይምላሉ ይገዘታሉ። የኒሽማግሌ ሹምባሩ ሲባሉ የሰላዋ መንደር ሹምናቸው ምንም እንኳን የታጠቁትን መሳሪያ ነገር ቢኖር አንዲት መጥረቢያ ብቻ ብትሆንም እንዲፈጽም በራስ መተማመንና የገቡትን ቃል ለመፈጸም ያላቸው ጽኑ እምነትና አቋም አንጀቴን በላው። እዚህ መልኩ ይያለን አልፎ አልፎ የምናገኛቸው የደከሙና ተበትነው ወደ አብያዲ የሚጓዙ ወታደሮች ለክ እንደ ሸዋዎቹ የመጫ ኦሮሞዎች ሁሉ የራስ ሙልጌታ ጦር በጣሊያኖች መከበውንና ወደዚያ ማምራቱ አደገኛ መሆኑን ተጋግመው ቢያስጠነቅቁንም በመጨረሻ ወደፊት ለመሄድ ወሰንና ለቀጣዩ መንገድ ተነሳን። በትልቁ ሽማግሌሹም ባህሩ ምክር ዋናው መንገድ ለቀን ወደ ተቆራባቹ ኮረብታማና ቁጥቋጦ የፈዛበት መንገድ ገባን። ከኮረብታው አናት ላይ እንደወጣን እታች በዳልቻ ድንኳኖች የተጠለቀለቀውን የጣሊያኖች የጦር ሰፈር በትክክል ማየት ቻል። ከዚሁ ኮረብታ ላይ ሆነን ባምባራዶ መንገድ በትክክል አቋረጡን ተረዳን። ከርቀት የመርፍጥ እይት ድምጽ ሲያጓራ ይስማል። ማምባራዶም ትልቅ የጦርነት እሳት እየነደደ ነው። አሁን በቆምንበት ኮረብታ ዙሪያ ተአምራዊ ሰላም ሰፍኗል። ይህ ተአምራዊ ሰላም ለጥቂት ጊዜም ቢሆን በጦር ሜዳ መሆናችንን አዘናጋን። ለጊዜው በዚህ ኮረብታ ላይ ምንም የሚያሰጋ ነገር እንደሌለ አድርገን ቆጠርን። ከኮረብታው ተነስተን ወደ ተራራው ስንወጣ አሁንም ዋናውን መንገድ ለቀን በስተቀኛችን መጓዝ ጀመርን። ልጅ ወልደ ገብርኤል እስካሁን ወደ አብያዲ እንመለስ ባይና የዚህ መንገዳችንን አጥብቆ ተቃዋሚ ቢሆንም አሁንም ከጎኔ አብሮኝ እየሄደ ነው። አንድ ሰዓት ጉዞ በኋላ በትክክል የመድፍና አልፎ አልፎ የሚንጣጡ የመትረየስ ድምጽ ሰማን። አውሮፕላኖች አሁንም እየመጡ ዞረውን ተመልሰው ወደ መጡበት አቅጣጫ ይበራሉ። የአውሮፕላኖቹ አብራሪዎች ሊያዩን አይችሉም። ገና የአውሮፕላኖቹን የርቀት ድምጽ ስንሰማ በጊዜ ዋናውን መንገድ ለቀን በየቁጥቋጦውና ቋጥኙ እንደበቃለን። እዚያ አውሮፕላኖቹ ጎብኝተውን ሲመለሱ ከየመሸግድበት ወጥተን ስንጓዝ ሲመጡብን ስንደበቅ ሲሄዱልን ወጥተን በጉዟችን ስንገፋ ከተራራው ወገብ ላይ ደረስ። አሁን በጠባቡና በገላጣው መንገድ ላይ የግድ መሄድ ነበረብን። በዚህ መልኩ በጠባቡና በገላጣማው መንገድ ስንጓዝ ከመንገዱ በስተቀኝና በስተግራ በኩል ካሉ አጫጭርና ጥቅጥቅ ካሉ ቁጥቋጦዎች ውስጥ ነጭ ሸማ የለበሱ ታጣቂ ባላገሮች ብቅ ብቅ ማለት ጀመሩ። እነዚህ ታጣቂ ባላገሮች ትግሬዎች ናቸው። ሁሉም ታጥቀዋል። እነዚህ ታጣቂዎች ደረጃ በደረጃ ከየቁጥቋጦው ውስጥ እየወጡ ወደኛ መቅረብ ጀመሩ። ወደፊት እንዳንሄድም መንገድ ዘጉብን ማለት ይቻላል። ይሁን እንጂ ባንዳቸውም ላይ የጠላትነት አይነት ስሜት አይነበብም። በስዩም አምላክ ወዴት እየሄዳችሁ ነው? አለ አንድ ወጣት የነዚህ ባላገሮች ሹም ድምጽ። በካሳ አምላክ ወደ ራስ ሙሉጌታ እየሄድን ነው ሲል ልጅ ወልደ ገብርኤል መለሰለት። አሁን ልጅ ወልደ ገብርኤል ወደ ወጣቱ ሹም ዝግ ባለ እርምጃ እየተራመደ ሄዶ ራስ ካሳና በራስ ስዩም የተፈረመ የይለፍ ደብዳቤ ወረቀታችንን አሳየው። ይህ ወጣትና የተማረ ሹም ኮስተር ለማለት ሞከረ። ግን ከመካከላችን ይህ ወጣት የተማረ ሹም ከጀርባው ስውርና አደገኛ ጨዋታ እየተጫወተ እንደነበር የገመተም የጠረጠረም አልነበረም። ይህ ወጣት ሹምና ተከታዮቹ የከዳተኛው የባንዳው የደጃዝማች ኃይለ ሥላሴ ጉግሳ ተከታዮችና አገራቸውን ከርተው ከጣሊያኖች ጋር አብረው የገዛ ወንድሞቻቸውን እየወጉ በገዛ አገራቸው ላይ የዘመቱ ሆዳሞች ወራዶች ናቸው የሚል ጥርጣሬ የነበረው አንድም ሰው አልነበረም። የደጃዝማች ኃይለ ሥላሴ ጉግሳ ወታደሮች እንደ ጣሊያን ወታደሮች መለዩ አይለብሱም። ሁሉም ደማንኛውም የኢትዮጵያ የባላገር ወታደር ሁሉ የሚለብሱት ያደፈ ሸማ ነው። እናም ያለ ችግር ቢያሻቸው የትግራይ መንደር ሰላማዊ ነዋሪዎች እንደሆኑ ያሻቸው ደግሞ የራስ ስዩም ወታደሮች መሆናቸውን ገልጸው መዋሸት፣ ማታለልና ያለ ችግር መንቀሳቀስ ይቻላቸዋል። ወጣቱ ሹም የመሸኛውን ደብዳቤ ወረቀት በቅጡ እንኳን ሳያይ መልሶ ለልጅ ወልደ ገብርኤል እየሰጠ የመሸኛው ደብዳቤ ትክክል እንዳልሆነና ከራስ ስዩም በደረሰው ጥብቅ ትዕዛዝ መሰረት ያለ ፈቃድ ማንም ወታደር ከጦር ግንባር ተመልሶ በዚህ መንገድ ማለፍ እንደማይችል ካስረዳው በኋላ አሁን በቀጥታ ወደ እኔ እያየ፣ አንተና ፈረንጁ መሄድ ትችላላችሁ፣ የቀሩት 50ዎቹ ታጣቂዎች ወታደሮች ግን ትጥቃቸውን ፈተው ከኔ ጋር መሄድ አለባቸው አለው። ልጅ ወልደ ገብርኤል ያለማቋረጥ ከወጣቱ ሹም ጋር ይከራከራል፣ ያግባባውም ይሞክራል። በዚህ መሃል እኔና 50ዎቹ ወታደሮቻችን በዝግታ መንገዳችንን ቀጠል። እንዲህ በዝግታ እየሄድ ወደ አዲዳሮ ቀበሌ ተቃረብ። የእኛ ታጣቂዎች 50 ብቻ ናቸው። በዙሪያችን ግን ከሶስት እጥፍ በላይ በሚሆኑ ሽፍቶች ተከበናል። የኛም ወታደሮች የራሳቸው የሆነ መለዮ የሌላቸው እንደ ሽፍቶቹ ሁሉ ያደፈ ሸማ የለበሱ ስለነበር በቀላሉ ተቀላቀሉ። አሁን ማን ወታደር ይሁን ማን ሽፍታ እርስ በርሳቸው አይተዋወቁም። ይገርማል ከየት ይሆን ይሄ ሁሉ ታጣቂ የመጣው ይያልኩ ስገረም። አሁንም ከየቁት ቋጠው ታጣቂዎች እየወጡ ጠባቡን መንገድ ሞሉት። ማንም ሊያቆመን ስላልሞከረ አሁንም በዝግተኛው መንገዳችን ቀጠለናል። እንዲህ በዝግታ ወደፊት እየሄድን አሁን በመድረክ ላይ ካለች አንዲት ትንሽ ወንዝ ዳር ደረስ። ሁሉም ወታደር ተጠምቶ ስለነበር በደረቀችው ወንዝ ውስጥ እየሄደ ትንሽ ውሃ ይቋጥረች ጉድጓድ ፈለጋ በያቅጣጫው ተበተነ። እኔም ትንሽ እንደሄድኩ አንዲት ትንሽ ውሃ ይቋጥረች ቦታ ስላገኘው በኮዳይ ልሞላ ጎንበስ ስል አንድ የታፈነ እንደ መጮህም የሚያደርገው ድምጽ ሰማሁ መሰለኝ። በቅጽበት የሰማሁት ድምጽ የልጅ ወልደ ገብርኤል መሰለኝ። ቀና ብዬ ሳይ ልጅ ወልደ ገብርኤል አሁንም ከዚያ ወጣት ሹም ጋር እየተሟገተ ነው። ኋላ ላይ ልጅ ወልደ ገብርኤል እንዳጫወተኝ ያን የታፈነ ጩኸት ያሰማው ራሱ ነበር። ልጅ ወልደ ገብርኤል ድምጹን ከፍ አድርጎ ማውራት ሲጀምር ወጣቱ ሹም አፉን በእጁ እንዳፈነው ነገረኝ። ይህ ወጣት ሹም ሆን ብሎ ወልዴን ከኛ ለይቶ አስቀርቶ የኛ ወታደሮች በደረቀችው ወንዝ ዳርቻ እንደተበተኑ አንድ ባንድ በጥይት ሊለቅሙን አስበዋል። ልጅ ወልደ ገብርኤል የትግራይ ልጅ በመሆኑ ብቻ ከዚህ ጭፍጨፋ ሊያድኑት ወስነዋል። የደጃዝማች ኃይለ ሥላሴ ጉግሳን ሰዎች መሰሪ ዓላማ በትክክል የተረዳው ልጅ ወልደ ገብርኤል ከወጣቱ ሹም ጋር የተያያዘውን ሙግት በተቻለው አቅም ሁሉ እያራዘመ ለኛ ትንሽ ጊዜ ለመግዛት እድል ለመስጠት እየሞከረ ነው። ያንን የታፈነ ጩኸት መሳይ ድምጽ እንደሰማሁ ቀና ብዬ ልጅ ወልዴን ምን እንደተፈጠረ ድምጼን ከፍ አድርጌ ጠየቅኩት። ልጅ ወልደ ገብርኤል በጉዟችን መቀጠል አለብን ሲል ልክ ምንም ነገር እንዳልተፈጠረ ሁሉ ፍጹም ተረጋግቶ መለሰልኝ። ልጅ ወልደ ገብርኤል የሆነ ነገር ሊጠቁመን ቢሞክር ኖሮ ሽፍቶቹ ያለምንም ምህረት በጥይት እንደሚቆሉን አውቋል። እናም ፍጹም ራሱን አረጋግቶ ልክ ለኛ ደንታ እንደሌለው ሰው ለመሆን እየሞከረ በሙግቱ ገፋበት። ሽፍቶቹ ከአምስት እጥፍ በላይ ሆነዋል። ከሁሉም በላይ ደግሞ ባጭር ርቀት ከበውን በርጋታ ውሃ እንደሚጠጣ ከብት ይጠብቁናል ሊያርዱን። በድንገት ትንሽ ነገር ቢፈጠር ከኛ መካከል ለወሬ ነጋሪ የሚቀር አንድም ሰው አይኖርም። ኋላ ላይ እንደሰማሁት ልጅ ወልደ ገብርኤል ልክ ከትግሬዎች ጋር እንደተሻረከና እኛን አሳልፎ እንደሸጠን መስሎ ወጣቱን ሹም አግባብቶ ወታደሮቹ ያሰቡትን ነገር በተሻለና ባመቺ ቦታ ከዚህ ወንዝ ርቀው እንዲፈጽሙ ያሳምነዋል። ወጣቱን ሹም የኛ ታጣቂዎች የትም የማይደርሱ ለርድ የቀረቡ የታሰሩ ወይም በብረት የገቡ ከብቶች አይነት አድርጎ ቆጥሮን በልጅ ወልደ ገብርኤል ሽምግልና ይስማማል። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይሄንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናስተማራለን። ደህና እምሹ።